ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ተነስተን እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሰኔ 1 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ሰኔ 1 ቀን 1283 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም ከዝግጅት ክፍላችን የቀረበውን የዕለቱን አተታ እናሰማለን። ከዚያም አምሮ በለጠ ከአዲስ አበባ ሽግግርን አስመልክተው ከዚህ ቀደም ልከውልን የነበረውን ጽሑፍ እናሰማለን። በመጨረሻም በሌላ የፍኖተ ዲሞክራሲ ጽሑፍ ክፍል አንድ ዝግጅታችን ይጠናቀቃል።
በቀደመው ፍላጭ ቆራጭ ስርዓት አሸባሪ ተብሎ አልፎ ዛሬ በተከታዮቻቸው ጽንፈኛ ሚሊያዙሪት ፖለቲካ ውስጥ ገብተዋል። የብልጽግና ፖለቲካ የወያኔን ፖለቲካ በአግባቡ እንኳን መኮረጅ አልቻለም። ትራንስ ሽብርተኛ የተባሉ ማህይም ምሁሮች ዛሬ የአማራን ህዝብ በአሸባሪነት መደቦ በማሳደድና ረፍት መንሳት ላይ በማማከር እና አቅጣጫ በመስጠት ጉልህ አሻራ ያደረጉ እየተባበሩ እንደሆነም ይታወቃል። ብርሃኑ ነጋ በኦሮሞ የሚኖር የአማራን ህዝብ ሰፋሪና መጥቀ ብሎ በደፍረት መናገር የሚታወስ ነው። ወለጋ ከፍተኛ ጭፍጨፋ በመቀጠል ዛሬ በአዲስ አበባና ሸገሬ በሚሉት የህልም ከተማ ንጹሃን በብቃት እየተፈናቀሉ ይገኛል። ትላንት ጽንፈኛ ሽብርተኛ ተብሎ በስራ በረሃ ሲሰቃይ አብሮ ሲታገልና መከራውን ሲበላይ ኖረውን የአማራ ህዝብ ነበር። በአንጻሩ ማህይሙ ምሁር በአማራ ጥላቻ ሰክሮ በትላንትናው ዕለት ይፋ ባደረገው የኢዜማ መግለጫ ለኮሎኔሉ አጋርነቱን ለማሳየት ጽንፈኛ ብሎ በመፈረጅ የራስን የጽንፈኝነት ጥግ አሳይቷል። ለጊዜው ማሸብረቅ ይኖራል እንጂ የእጅን ማግኘት አይቀርም የሚሉት የኢትዮጵያ ምሁራን የዲግሪ የማስተርና የፕሮፌሰር ለትምህርት መማር የሚሆነው ለህብረተሰብና ለሀገር ጥሩ አሻራ ማሳረፍ ሲቻልና ዋጋው ክፍለ ያስነሳትነት ሲኮን ነው እንጂ የመከራና የስቃይ ምንጭ ስትሆን በጥልቅ የዘረኝነት አዙሪት ፕሮፌሰር ማዕረግ መጫን እንደሚቻል መስክር ሆኗል። በወልቃይትና ራያ ወያኔ ወረራ ሊፈጽም እንደሆነ ተገለጸ። በወልቃይት በኩል 10000 የሚጠጋ የወያኔ ወራሪ ኃይል በ18 ተሳቢ በ20 ኦራል ከባድ መሳሪያ የጫኑ ቀይ ቦኔት ለባሾች ድንኩል በሚባል የወረረው ኃይል ወራሪነት ወደ ተከዜ ጫፍ እየመጡ መሆኑን ለማወቅ ችለናል። በራያ በኩል ደግሞ ሰሞኑን ማለትም ከግንቦት 29 ቀን 2015 ዓመተ ምህረት ጀምሮ ከዛሬ ዕለት ከፍተኛ ቁጥር ያለው የወያኔ ወራሪ ኃይል ከነከባድ መሳሪያው ጭምር ከመሆኒ ወደ ጫርጫር እየተጓዘ መሆኑና በዋጃ በኩል ግንባር ፈጥረው ወደ ራያ ቆቦ ወረራ ላይ ፈጽሙ እንደሆነም ታውቋል። አማራን ጥላት አድርገው የተነሱ ወያኔና የወሪድ አገዛዝ መሪዎች ከፕሪቶሪያ እስከ ሃላላ ቸላ የመከሩበት ልዩ ኦፕሬሽን መሆኑን ልብ ብሎ በማርያም አማራ ግዛቶችና የወያኔ ወራሪ ኃይል የመከተውና በቀጣይም ሊመከር ይችላል የተባለው የአማራ ልዩ ኃይልን አፍርሰው እንዲሁም ከወንድሞቹ የአማራ ፋኖች የተቀላቀለውን የአማራ ልዩ ኃይል አባላትን ማሳረድና የፋኖ መሪዎችን በጽንፈኛና አሸባሪ በሚል የወሬድ መሪዎች የአማራን ኃይል በመፈረጅ ማሳደድ መግደል ተግባር ሲሆን፣ ወያኔ ደግሞ በዚህ ሰዓት በወልቃይትና ራያ ይፋዊ ወረራ ፈጽሞ አካባቢውን መቆጣጠር በሚል በድብቅ በተደረገ ስብሰባ መግባባት ላይ መድረሱን ተገልጿል። በመሆኑ መለያ ማራዝብ የተሸረበውን ሴራ በመረዳት መለው ግዛቶቹን ልጆቹን ምልክቶቹን እንዲጠብቅ በአማራ ህዝብ ስም የእውነት የተደራጁና እየሰሩ ያሉ አካላትና ድርጅቶች ጥሪ ማቅረብ አለባቸው። የጽንፈኛው አገዛዝ ኃይል ያለው በእየለቱ የሚወረውረው የአጀንዳ ድርሰት ላይ መጠመዱ ግልጽ ነው። ሀገርን ለማፍረስ በብዛት የውጭም የውስጥም አካላትና በተጠና ሂደትና ማካሪ ኃይላት የሚደገፈው ጽንፈኛው አገዛዝ በቀን አንድ በሳምንት ሰባት ጊዜ አጀንዳ ካልወረወረ መንግስታዊ መስተጋብር የደም ዝውውሩ ቆሞ እስትንፋሱ ጸጥ እንደሚልና ኃይሉም በየዕለቱ በሚወረውረው አጀንዳ ላይ እንዳለ ይታወቃል። በሌላ የሳምሶን ጸጉር ስትላጨው ኃይሉን አጥቶ በፍልስጥማውያን እንደተወረረው ሁሉ ጽንፈኛው ኮሎኔል አብይ አህመድ የዕለት አጀንዳ ማንኛውንም አማራና ኢትዮጵያዊ ባለመቀበል እሱ ወዳጀው የድራማ ድግስ ባለመፍሰስና ባለመቀበል በተቃራኒው አጀንዳ ፈጭ በመሆን ሸረውን በማክሸፍ እንደገሌላ አጀንዳውን ቆርጦ አቅሙንና ኃይሉን ማክሸፍ ያስፈልጋል። ታጋይ ጀግኖች በታሰሩና በተፈቱ ቁጥር በጀርባቸው የሚፈጸማቸው ብዙ ነገሮችም አሉ። ዘመናን ሲፈታ አልተሳካለትም እንጂ ሌሎችን የህዝብ ልጆች ይገላሉ ብሎ እርግጠኛ ሆኖ ነበር። የሚጣለውን አጀንዳ እንደመረጃ እንጠቀም ሰነላምት ሳኑት ስሜታዊ ሳኑን ተረጋግተን ካጀንዳው ጀርባ ምን ሊሰራ እንዳቀደ ሰከን ባለ መንገድና በብላት ጠብቀን ማክሸፍ ተበቅብናል። አማራ የመከላከል ጊዜ ላይ እንጂ እስካሁን አንድም ማጥቃት እንቅስቃሴ አልጀመረም። በየለቱ ጥቃትን ሲያፈርስ የመከላከል ላይ ጊዜውን እያሳለፈ የሚገኘው በመከላከል ላይ ብቻ ኃይሉን ማባከን አይኖርበትም። ሲታሰር ፍቱልን፣ ሲገደል ፍትህ እየጠየቀ መሳደድ መፈናቀል ይብቃ እያለና በቀየው ወታደርና ጦር አዝምቶ ሊያጠፋው ሲመጣ ሲከላከል ቆይቷል። አሁን የአማራ ህዝብ ትግል አንድ እርምጃ ከፍ ማድረግ አለበት። ወደ ማጥቃት ወደ አጀንዳ ሰጭነት የጀግና ፋኖ ኃይል ጦር አዝምቶ የገባውን ትጥቅና አቅርቦት አንድም ሳይወጣ እዛው በማስቀረት የጥላት ጦር መዋጥና በቀጣይ ኦፕሬሽን ኃይል አቀናይቶ ወደ 4 ኪሎ በማምራት ሀገርን ከመከራ የራስን ይሄሉና አረጋግጦ የመጨረሻ የትግሉን መደረሻ ቀራኒው በማድረግ ዛሬ ነገ የማይባል በፍጥነት ይተገበር የሚገባ ሁለንተናዊ የንቅናቄ ትግል አድርጎ መነሳት አለበት። ለዚህም ሁሉም ህዝብ በአንድነት ለመነሳት ዝግጁ ሆኖ መጠበቅ ግድ ይላል። ፋኑን ያሽማግሉ የተላኩ ቁጥረኛ ሽማግሌዎች አሳምነው ልከዋቸው በፋኑ ድል ተደርገዋል። ያንዳንዱ የዩኒቨርሲቲ ተማሪና አስተማሪዎች እንዲሁም የተማረ ወጣት በአካባቢው ያሉ ሚኒሻዎችና ሽማግሌዎችን የማንቃት ስራ ኃላፊነት ሊወስድ ይገባል። ትግሉ ዘርፈ ብዙ ሲሆን በግልጽ ጦርነት አዝምቶ እየጨፈጨፈ በሌላ በኩል ሽምግልናን እንደ ጦር መሳሪያ ተጠቅሞ ጀግኖችን እንዲያፍን ይጥራል። የተሳሳተ ማታለያ የነገራቸው ሚሊሻዎችን አሳልፎ ከፋኖ ጋር እርስ በርስ ያዋጋል። በመሆኑም የኦነግ ብልጽግናን ሴራ በቅርበት ላሉ ዘመድ ወይም ነዋሪ ሚኒሻና ሽማግሌዎች ጥረት አድርጎ በመንገር እውነቱን አስጨብጦ የማሳመን ስራ መስራት ይጠበቅበታል። መቼም አንረሳውም በሚል ሰኔ አንድ ጥቁር የሰማዕታት ቀን ተከብሯል። ሰኔ አንድ ቀን 1997 ዓ.ም ወያኔ ኢህአዴግ ፋሽስት የአዲስ አበባን ህዝብ የጨፈጨፈበት ጥቁር ቀን ነበር። ሰኔ አንድ ቀን 1997 በአዲስ አበባ ወጣት ደም የፈሰሰበት ቀን፣ ወላድ እናት መካን በሆንኩ እያለች ያለቀሰችበት ጥቁር ቀን ሆኖ አልፏል። ሰኔ አንድ ቀን 1997 የህዝብ ድምጽ በሰረቀ መንግስት ወጣቱ ደም ወያኔ ኢህአዴግ አጋዚ ጦር ደም የፈሰሰበት ገዳይና አስገዳይ የነበሩ ከታች ካድሬ እስከ ላይ ባለስልጣን በወንጀል ሊጠየቁ የሚገባ ወንጀለኞች ዛሬም በስልጣን ላይ ተደላድለው ተቀምጠዋል። የቀድሞ ኢህአዴግ የአሁኑ ብልጽግና የገዳዮች የሌቦች የወንጀለኞች ምሽግ መጠለያ ሆና ቀጥላለች። ይህን ቀን መቼም አንረሳውም ሲሉ ወጣቶቹ እለቱን አክብረው ውለዋል። በጋምቤላ በዘረፋና ወንብድና ወንጀሎች ነዋሪዎቹ ችግር ላይ መውደቃቸው ተነገረ። በጋምቤላ ከተማና አካባቢው በስለት በማስፈራራት ያለማንም ከልካይና ሀይባይ የንብረት መዝረፍ ወንጀል እየተበራከተ መምጣቱና ነዋሪዎቹም በዚህ ማመረራቸውን ገልጸዋል። በተለይ በከተማው መጫና መግቢያ አካባቢ ነዋሪዎቹ በጠራራ ፀሐይ በጩቤ እየተወጉ ንብረታቸው እየተቀሙ ነው የተባለ ሲሆን የዘረፋ ወንጀል ከመስፋፋቱ ጋር ነዋሪዎቹ ከቤታቸው እንዳይወጡ ሆነዋል። በከተማው ቀንም ይሁን ማታ ሰው ብቻውን ለመንቀሳቀስ የማይችልበት ደረጃ ላይ ደርሷል ያሉት ነዋሪዎቹ ከዋናው አስፋልት መንገድ ከወጡ ንብረታቸው እንደሚነጠቁም ገልጸዋል። ዜናው በዚያ አበቃ። Yeah.
የሐሙስ ሰኔ 1 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ኢትዮጵያችን ተቀደም ፋሽስቱ ደርግ ኢትዮጵያ ተቀደም መፈክርን ከነመዝሙሩ መንተፎ በአገር ወዳድ ጭንብል ተሸፍኖ አረመኔነቱን ሊደብቅ ሲጥር እንደነበር እናውቃለን። ወርቅ ትውልድን ፈሽቶ አገርን ወዳለው ማለት ዘበት ነው። እርስ በርስም ይጣረሳል። ለአገር የተዋደቁትን መኮንኖች ጨርሶ ለአገር አንድነት ቆም ያለሁም ባልት ነው። ኢትዮጵያን ለወያኔ ጠባቦችና ገንጣዮች አሳልፎ የሰጣት ታጋይ ልጆቿን ኢህአፓ ብሎ በሽብር የፈጀባትና ለነወያኔ እነ ፍስሐ ደስታን አቅፎ የጠቀማት ደርግ የተባለው አውሬ ለመሆኑ ክርክርን አይጋብዝም። ረዘራጆቹ ዛሬም ኢትዮጵያ ጠላት ከመተላቸው ጎን ተሰልፈው ለዘመኑ ፋሽስቶች ያደሩ ናቸው። ደርግ ኢትዮጵያ ተቀደም ቢል ስልጣኑን እንጂ ኢትዮጵያን አላስቀደመም። ደርግ ወደ አንድ ቡከን ሰው አምባገነንነት ሲቀየርም አገር ለነፎዘ ኮሎኔል ተገዢ ሆነች። ለሶቪየት ተሸጠች እንጂ ጥቅሟ ቀዳሚም ተጠባቂም አልሆነም። ታሪክ ምንኛ በሐሰት ናዳ ቢደበድቡት ውሸታቸውን ቅንጣትም ሐቅነት እስከዛሬ አልሰጣውም። የሚቸረውም አይሆንም። ስለዚህ እኛ ኢትዮጵያ ተቀደም ስንል ውድ አገራችን ብዙሃኑ ህዝባችን ይቅደም ማለታችን ነው። ጠባብ ብሔረተኞች፣ ጎጠኞች፣ ባዕድነን ባዮች፣ አምባገድነኖች ይቅደሙ ማለታችን አይደለም። የጉዳዩ አልፋ ኦሜጋ ውድ አገራችን ናት። አገራችን ደግሞ በዘፈቀደ እያሳቶን ኢትዮጵያ ብቻ ናት። ኦሮሚያ፣ ኦጋዴንያ፣ ኦሮሞይካ፣ ኦሮሞ እስላሚያ የመንጋ ቀሮ መፈንጫ ማለታችን አይደለም። ፈረንጆች ለታሸንፋቸው ካልቻል ከተደባለቀና ከውስጥ ቦርቡረህ ጣላቸው ይላሉ። የስፓኙ አምባገነን ፍራንኮ በማድሪድ ከተማ በተጻራሪዎቹ የሪፐብሊክ ኃይሎች መሃል ሰርጎ ገብ አምስተኛ ረድፍ አለኝ ይል እንደነበረው ነው። ፋሽስቱ ደርግ በጸረ ህዝብ ዘመቻው የሚያግዙት ግን የህዝብ ጎራነንም ብለው ብዙ ጉዳት ያደረሱ ዘመናዊ ባንዳ ያልናቸው የምሁር ስብስብ አጋሮች ነበሩት። ዛሬም ጥፋታቸውን ማመናቀቷቸው በወንጀላቸው እንደጨቀዩ አሉ። የኦሮሞማው ፋሽስት ኮሎኔል አማካሪና ረዳት የሆኑትን ማጤን ይበቃል። በተጨማሪ ያንድን አገር ተቀደምና የበላይነት መፈክር በታሪክ ስናየው ብዙውን ጊዜ ወደ ትምክህትና ጽንፈኝነት መሰረት ሲሆን ታዘበናል። ጀርመን ከሁሉም በላይ ሆነ የእስራኤል ቀኝ ኃይሎች ብሔረተኝነት ምሳሌ ናቸው። ታላቂቷ ሶማሊያ ስሜት ለብዙ ጦርነት ምክንያት ሲሆንም አይተናል። አገር ወዳድነት ከትምክህትና ጭፍንነት ጋር ሳይቆራኝ ዓለም አቀፋዊነት የዴሞክራሲ ስሜትን ሲያቅፍ ጤነኛ ነው። አሊያማ አውጣነ ነው። የወያኔና የኦሮሞማ ወንጀል ደግሞ አገር ሲሉ ብሔር ጎጣቸውን እንጂ ኢትዮጵያን አለማለታቸው ነው። በቅርቡ የኮሎኔሉ ጭፍሮች ባደረጉት ስብሰባ አንድም የኢትዮጵያ ሰንደቅ ዓላማ ሊታይ አለመቻሉ በስህተት አልነበረም። ኮሎኔሉ ስልጣን እንደያዘ በአሜሪካ ከሚኖሩ ጠባቦቹ ጋር ስብሰባ ሲጠራ ከኦነግ ቡትቶ ውጭ የኢትዮጵያ ሰንደቅ ዓላማ አልታየም ነበር። ይኸው ተደላደልኩ ሲል አረንጓዴ ቢጫ ቀይ የታሪካዊ ሰንደቅ መያዝ የሚያስቀጣ ጥፋት ሲባል ኢትዮጵያን እንወዳለን የሚሉም ክፍሎች የወያኔን ሰይጣናዊ ጨርቅ ማውለብለቡን ተያይዘውታል። ቅሌት! ገና ከጠዋቱ አንዳንዶች አዲስ አበባን ያማረባቸው መስሏቸው ሸገር ሲሉ ይህን ተውስ እንልመክረን አሳስበንም ነበር። የአዲስ አበባን ስም ሊሰርዙ ለሚፈልጉ የታሪክ ላጲሶች ተባባሪ አትሆኑ ብለን ይኸው ዛሬ ሸገር ብለው አዲስ አበባን ተኪ ክልል መስርተዋል። በቤት ግብር ሽፋን ስም ህዝቡን ሊያፈናቅሉና የአዲስ አበባና ወልቃይት ህዝባዊ ይዘትን ሊቀይሩም እየዘመቱ ናቸው። ወልቃይት ጠገዴን ከባለቤቱ ህዝብ ቀምተው ለወያኔ ዳግም ሊሰጡ ኮሎኔሉም ባዕዳንም ይኸው ሲራወጡ አልጠግባይ ዘረኞች ከጎጃም ወንበራን ጉባን የሰሜን ሸዋና ወሎ መሬቶችን ብቻ ከራሱ ከትግራይ መሬት ኬንያ ኬንያ እያሉ ናቸው። አልጠግባይ ይባል እንደነበረው ነው እንጂ ተመልሰው የህዝብ መሬት አደየም ኬንያም ሊሉ እንዲሉ ኢትዮጵያ አትፈቅደላቸው። ከመቼውም ጊዜ በባሰ አገራችንን ለማፈራረስና ህዝባችንን ለማፋጀት የውጭ ጣላቶች ያሰፍስፈዋል። ሂማን ራይትስ ዋች በቅርቡ ያወጣው ሙሉ በሙሉ ወያኔን የሚታደግ መግለጫ በዝምታ የሚታለፍ አይደለም። መቃወምና ድምጽ ማሰማትን ይጠይቃል። በውጭ አገራት አማራውን በመደገፍ ስም እንደ አሸን ከፈሉት ስብስቦች የተሰማ የለሆሳስ ተቃውሞ የለም። መግለጫው ወያኔ በስልጣን ላይ በነበረበት ወቅት ወደ ራሱ የተቀለላቸውና ምዕራብ ትግራይ ብሎ በሚጠራው አካባቢ አማራው የዘር ማጽዳት ፈጸመ ብሎ እንደገና ህዝብን ከህዝብ ለማቃቃር ያደረገው ሙከራ እጅግ አሳፋሪ ነው። ወያኔ ግዛቶቹን ወደ ራሱ ሲያዞር የፈጸማቸውን የዘር ማጥፋትና ያስገድዶ መድፈር ወንጀሎች የሰብአዊ መብት ድርጅት ነኝ ባዩ ፖለቲካዊ ተቋም አልታዩትም ነበር። በወለጋስ ባገዛዙ ድጋፍ የተደረጉት የማፈናቀልና የጅምላ ጭፍጨፋዎች ለምን ተደበቁ? መቀነስ ያለበት የህዝብ ክፍል አለ እንዴ? ኢትዮጵያን አስቀድመን በኢትዮጵያዊነት ካልሆነ በስተቀር ጣላቶቻችንን ተነጣጥለን ተከፋፍለን አንቋቋማቸውም። ከፋፍለ ግዛው ያረጀ ያፈጀ የቅኝ ገዢዎች መሳሪያ የነበረ ቢሆንም አሁንም ብዙ የራሳችን ጠማሞች ለንዋይ እየተገዙ በህዝብ ደምና ሰቆቃ እየከበሩ ናቸው። ፊተኞች ኋለኞች የሚሆኑበት ጊዜ ሩቅ አይደለም። ኢትዮጵያችን ተቀደም ስንል ከዘረኞች ትንክህተኞችና ፋሽስቶች የጸዳች ህዝባዊና ዲሞክራሲያዊት ኢትዮጵያን ማለታችን ነው። ለህዝቦቿ የምትመች ሀገር ለአህጉሯ እንደቀድመው መመኪያ ምሳሌ የምትሆን አገር ለዓለም ህዝብ አርአያ የምትሆን አገር ኢትዮጵያ ማለታችን ነው። ይህች አገር ትቅደም። ለዚች አገር እንሰዋለን። ዘቅጠን እጅ ሰጥተን ለጎጥ ብለን አገርን አንሰርዝም። ለውሱን ብሔር ጥቅም ብለን ህዝብን መፍጀትን መቼም ልንደግፍ አንችልም። ዘር ማጽዳት በማንነቱ ሌላውን መፍጀት፣ ደብር መስጊዶችን ማቃጠል፣ ምዕመናንን ህፃናትን ሳይቀር ማረድ፣ ወጉዝ ከማሪዮስ ወንጀል በማናቸው ማጠየቂያ ተገቢና ፍትሃዊ ነው ሊባል የሚችል አይደለም። የኦሮሞማው ፋሽስታዊ አገዛዝ ወንጀለኛና በህዝባዊ ትግል መገርሰስ ያለበትም ነው። በጋራ ጠላቶቻችን ላይ ሳንከፋፈል እንዝመት። ድል ለኢትዮጵያ ህዝብ።
Ale ne አድማጮቻችን በማስከተል አምሮ በለጠ ከአዲስ አበባ የላኩልንን ጽሑፍ እናሰማለን። ሁሉን አሳታፊ የሽግግር መንግስት ምስረታ የኮሎኔሉን ኦሮሞማ ኢትዮጵያን ያፈርስ እንደሆን እንጂ የኢትዮጵያውያንን ኢትዮጵያ ይታደጋል እንጂ አያፈርስም። ኮሎኔል አብይ የወያኔ የማደጎ ልጅ ነው። ኮሎኔሉን ከማመን ከተራራ አናት ላይ የሚንገዋለል ጉምን ለመጨበጥ መሞከር ይቀላል። አብይ ዴሞክራሲያዊ ለውጥ ያመጣል ብሎ መጠበቅ ከምድረ በዳ ላይ ጤፍ ዘርቶ ምርት ከመጠበቅ የተለየ አይሆንም ወዘተ የሚሉ መልእክቶች ከአራት ዓመታት በፊት የበርካታ አገር ወዳድ ኢትዮጵያውያንን ጩኸት እንደነበር አስታውሳለሁ። ሰሚም አድማጭም አልተገኘም እንጂ ኮሎኔሉ በዘረኝነቱ በጸረ ኢትዮጵያነቱ በጸረ ህዝብነቱ በውሸታምነቱ በህዝብ ንቀቱ አቻ ያልተገኘለት ፈላጭ ቆራጭ መሆኑ ዛሬ ክርክርን የሚያስከፍት ጉዳይ እንዳልሆነ ተግባሩም ሆነ አንደበቱ እየመሰከረበት ነው። በሺዎች የሚቆጠሩ አማራዎች በወለጋ በደራ በሸንኮራና አጣዬ መንግስታዊ መዋቅሮችን አሳታፊ ባደረገ ሁኔታ ከተፈጸመው ጭፍጨፋ በኋላ በርካታ ውሸቶችን በገጸ በረከትነት እያቀረበልን ይገኛል። ኮሎኔሉ በንጹሃን ደም ሰክሯል። የማርያምን ጸድቅ የሰረቀ ሳይጠይቁት ይለፈልፋል እንዲሉት አይነት የባጥ ቆጡን መቀባጠር ጀምሯል። የብልጽግና ፓርቲ አለ ኮሎኔሉ ከሰሞኑ ወደ መድረክ ብቅ ብሎ በኢትዮጵያ ምድር አቻ ያልተፈጠረለትና ያልተገኘለት ፓርቲ ነው አለ። በህዝባዊና አገራዊ ራዕዩ እንዲሁም የፖለቲካ ፕሮግራሙ ከማንም የማይወዳደር ነው አለ። ያፓንና መይሶንን ጨምሮም አከለበት። እውን ይሄ የኢትዮጵያ ህዝብ ንቀት ካልሆነ በስተቀር እንደዚህ ይባላልን? ጥያቄያችን ነው። የህዝብ ንቀቱ ወጥሮት ከሆነ ደግሞ በቀጥታ አሁን እኔ ለእናንተ አንሸነውን ብሎ ድንቆሮች ናችሁ ቢለን የተሻለ ነበር። እንደ ኢትዮጵያ ህዝብ የዛሬው አረዳድ ከሆነ አብይ ብልጽግና ብልጽግና አብይ ሆኖ የአንድ ፈላጭ ቆራጭ ፓርቲ መሆኑን ያውቃል። በእርግጥም የኮሎኔሉን አቻዎች በዚህ ዘመን ካሉት ፈልጎ አቻ ማግኘት ይከብዳል። ወደ ቀድሞዎቹ የዓለማችን መጥፎ ገዢዎች የጀርመኑ ሂትለር፣ የደቡብ አፍሪካው ፒተር ቦታ ወይም የኡጋንዳው ኢዲ አሚን አቻዎቹ ናቸው ይባል እውነቱ እንጂ ሐሰትን ወይም ግነትን መናገር ሊሆን አይችልም። ኮሎኔሉ በዚህ ብቻ አላበቃም። እንደ መሪ የሚናገረውንና የማይናገረውን መምረጥ አለመቻሉን የተመለከቱ በርካታ ሰዎች ሰውየው ከሀገርና ከህዝብ ይልቅ ለግል ስልጣኑ ተጨናቂ በመሆኑ የጭንቅላቱ ብሎኖች እየተነቃነቁ ወጥተዋል የሚሉትን በግሌ ላለማመን እየከበደኝ መጥቷል። የኮሎኔሉ የተለመደ የህዝብ ንቀቱንና እብሪቱን እንዲሁም የፖለቲካ ድንቁርናውን ያሳየበትን አጉራ ዘለል መልእክቱን ያዳመጡ ወገኖች አሁንስ ወጥረገጠ ሲሉ ተደምጠዋል። ኮሎኔሉ ወደ መድረክ ብቅ ብሎ የወቅቱ የአገሪቱ ተጨባጭ ሁኔታ የግድ ከሚለው የሽግግር መንግስት ምስረታ ጥያቄ ላይ ሲያብራሩ ተደምጠዋል። የሽግግር መንግስት ምስረታ ጥያቄ ከንጉሱ ውድቀት ጀምሮ ለ50 ዓመታት ተጠይቋል። ጥያቄዎቹም አሉ ሲል አፈዘ። ከዚያም የሽግግር መንግስት መንግስታዊ መዋቅሮችን ማፍረስ ብቻ ሳይሆን ሀገርንም ማፍረስ ነው ሲል ያብየን ወደምየን ዲሉ አፈዘበት ተሳለቀበትም። ኮሎኔሉ በዚህ የሽግግር መንግስት ምስረታ ጥያቄን በማጣጣል ላይ ብቻ አላቆመም። የሚቃወሙኝ ሁሉ ቀበሌ እንኳን መርተው አያውቁም ሲል የፖለቲካ ጨቅላነቱንም ነገረን። ለኮሎኔሉ ለጊዜው ለዚህ ጨቅላ አባባሉ የተናገረው ሁሉ አዋቂ ዝም ያለው ሁሉ ማህይም አይምሰል ከማለት ያለፈ ሌላ የምለው የለኝም። የሽግግር መንግስት ምስረታ ጥያቄ አዎ 50 ዓመታትን አስቆጥሯል። ንጉሳዊው አገዛዙ ድቀት ዋዜማ አገራቸውንና ህዝባቸውን በሚጠሉ ሳይሆን በሚያፈቅሩ ብርቅዬ የኢትዮጵያ ልጆች የተነሳና በህዝብ ውስጥ የሰረጸና ህዝብን ዳር እስከ ዳር ያነቃነቀ የህዝብ ጥያቄ ነበር ዛሬም ነው። የሽግግር መንግስት መስራታ ጥያቄ በዚያን ዘመን የተነሳው የወቅቱ ያገሪቱ ተጨባጭ ሁኔታ የግድ የሚለው ስለነበር ብቻ ነው። በንጉሱ አገዛዝ ዘመን ያገሪቱ ህዝብ መለከታዊ ኃይል ነኝ በሚል አገዛዝ የተተበተበ ስለነበረ ንጉሱ አይከሰስ ሰማይ አይታረስ በሚል ኋላቀር አስተሳሰብ የተሸበሰ ስለነበር ኢትዮጵያ የጥቂት መሬት ከበርቴዎች አገር ስለነበረች ብዙዋን ህዝብ ድሃና የባለርስቶች ጭሰኛ ስለነበር የዲሞክራሲ ባህልና ዲሞክራሲ በራቸው የተከረቸመ ስለነበር ሐሳብን በነጻነት የመግለጽ የመናገር የመጻፍ የመሰብሰብ የመደራጀት ዲሞክራሲያዊ መብቶች እግድ የተጣለባቸው ነበሩ። ወደ ዲሞክራሲና ዲሞክራሲያዊ ባህል ግንባታ ወደሚደረግ የስር ነቀል ለውጥ ለመድረስ በሽግግር መንግስት መስረታ ሂደት ውስጥ ማለፍ ወቅቱ የግድ የሚልበት ጊዜ ነበር። እንደ አለመታደል ሆኖ ፋሽስታዊው ደርግ 120 የበላይና የበታች ወታደራዊ ሹማምንቶች በዙሪያው ኮልኩሎ የለውጥ ሐዋሪያዎቹ እኛንን ብለው በመሳሪያ ኃይል የን ህዝባዊ ጥያቄ ያክሽፈው የኢትዮጵያ የዛሬው አስከፊ ገጽታ ከዚህ ውጥንቅጥ ውስጥ እንዲገባ ካደረጉት በርካታ ምክንያቶች ውስጥ ጥንስሱ ከዚህ የጀመረ ነበር። ለዚህ ነው ኮሎኔል መንግስቱና አገዛዙ የለውጥ ሂደቱን በማጨናገፍ ለዘመኑ ዘረኞችና ጸረ ኢትዮጵያ ኃይሎች ሁኔታዎችን አመቻቸላቸው እየተባለ የሚወቀሰው። ይህ መጥፎ የታሪክ ድግግሞሽ በ1983 ዓመተ ምህረት ወያኔ ወአዴን ኦዴድና ደኢህዴን የትኛውንም ተቃዋሚ ኃይል የሀገር ሽማግሌዎችን የሃይማኖት አባቶችን የሙያ የሲቪክ ማህበራትን ወዘተ ሳያሳተፉ ብቻቸውን የሽግግር መንግስት መስርተናል ብለው ስህተቱን ደገሙት። በ2010 ዓመተ ምህረት ኮሎኔሉ የድርጅቶቹን ስም ብቻ በመቀየር ራሱን ካደራጀ በኋላ የምን ሽግግር ነው እኔው አሻግራቸዋለሁ እንጂ ብሎ ለሶስተኛ ጊዜ ስህተቱን ደገመው። ለዚህ ነው የግማሽ ምዕት ዓመታቱ የኢትዮጵያና የዜጎቿ ጉዞ ከድጡ ወደ ማጡ ነው የሚባለው። ለዚህ ነው አሻሮ የምትበላው አይት ብትሄድ ብቅል የምትበላው አይት መጣች ከሚሉት አባባል ጋር የአምሳ ዓመታቱን የኢትዮጵያንና ኢትዮጵያውያንን ጉዞ ብዙዎች የሚያመሳስሉት። ዘር ቆጠራንና ዘረኝነትን እንዲሁም ጥላቻን አንግሰውበታል። ሰብአዊና ዲሞክራሲያዊ መብቶች ተቀብረዋል። ሐሳብን በነጻነት መግለጽ የማይታሰብ ሆኗል። መሰብሰብ፣ መደራጀት ደብዛው ጠፍቷል። አትግደሉን የማለት መብት እንኳ ታግዷል። በህይወት የመኖር መብት ደብዛው ጠፍቷል። ዜጎች እንደ እንስሳ በማንነታቸው ይታረዳሉ፣ ይገደላሉ። የህግ ከለላ እንዳይረግ የህግ የበላይነት ተደፍጥጧል። መንግስት የመንግስትነት ባህሪው ወደ መንግስታዊ ሽብርተኝነት ተቀይሯል። በዚህም በምድር ላይ የተወገዘውንና ትልቁ የሚባለውን ጄኖሳይድ ወይም የዘር ፍጅት ፈጻሚና አስፈጻሚ ሆኗል። ይህን ቅጣምባሩ የጠፋ ሀገራችንን ሁኔታ በመለወጥ የኢትዮጵያ ልዕልና እና የዜጎቿን ህልውና ማስጠበቅ ወደሚቻልበት ዴሞክራሲያዊ ስርዓት ለመሸጋገር ከ1966 ዓመተ ምህረት በበለጠ በዛሬው ጊዜ የሁሉን አሳታፊ የሽግግር መንግስት ምስረታን ወቅቱ ግድ የሚለው መሆኑን ሁሉ ኢትዮጵያዊ በውል ያጤነው ይገባል። የሽግግር መንግስት ምስረታ በዛሬው ጊዜ እንደ ኮሎኔሉ የሚፈዝበት ወይም የሚቀለድበት ጉዳይ አይደለም። ስለጠሉት ወይም ስለፈሩት ይቀር የሚባል ጉዳይ አይደለም። በተባበረ የህዝብ ትግል እንጂ በልመና የሚገኝ አለመሆኑንም መረዳት ይገባል። የኢትዮጵያውያን የዛሬው የትግል አቅጣጫ ሊመነጭ የሚገባው እያንዳንዱ ኢትዮጵያዊ አገሩን፣ ሰብእናውን፣ ቋንቋውን፣ ሚስቱንና ልጆቹን የሚያፈቅረው ከዓለም ሁሉ የተለዩ ሆነው ሳይሆን የራሱ በመሆናቸው ነው ከሚለው ትልቅ አባባል መሆን አለበት። ታዲያም እያንዳንዱ ኢትዮጵያዊ ለሀገሩ፣ ለክብሩ፣ ለነጻነቱ፣ ለወገኖቹ ሁሉና መክፈል የሚገባውን መስዋዕትነት ሁሉ ለመክፈል ራሱን ማዘጋጀትና ወደ ትግሉ በመግባት ሁሉን አሳታፊ የሽግግር መንግስት ምስረታን በትግሉ ማዋለድ አለበት። ሁሉን አሳታፊ ለሆነ የሽግግር መንግስት ምስረታ ለምን እንታገልለታለን? ለምንስ ኢትዮጵያና ልጆቿ ሁሉና ማስጠበቂያ ነው ይባላል? ለምንስ ወደ ዴሞክራሲያዊ ስርዓት መሸጋገሪያ ድልድይ ተባለ? ለምንስ ወቅቱ ግድ ይለዋል ተባለ? ለሚሉ ጥያቄዎች ምክንያቶቹን እንደሚከተለው ላቀርባቸው እነሆ። አንደኛ፣ የኢትዮጵያ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ችግሮች አምባገነንና ዘረኛ በተፈራረቁ ቁጥር ይበልጥ እየተጠላለፉና እየተወሳሰቡ መጥተዋል። ይህ የአንድ ፈላጭ ቆራጭ አገዛዝ ለረጅም ጊዜ መንሰራፋት በርካታ ችግሮችን ቀፍቀፈውብናል። ተወደደም ተጠላም እነዚህን የተጠላለፉና የተወሳሰቡ ዘርፈ ብዙ ችግሮችን አንድ የፖለቲካ ድርጅት ብቻውን የሚፈታቸው ባለመሆናቸው አካታችነትንና አሳታፊነትን መርህ ባደረገ ሁሉን አሳታፊ የሽግግር መንግስት መስረታን የግድ የሚል መሆኑን መረዳትና ማጤል ይገባል። ሁለት የአውራ ፓርቲ ወይም የአንድ ፓርቲ ነጋሲነት ጸረ ዴሞክራሲ መሆኑን እንደተጠበቀ ሆኖ በተለይ በኢትዮጵያ ሀገራችን ዴሞክራሲና የዴሞክራሲ ባህል ባክቲሙ እንዲደፋ አድርጎታል። ዴሞክራሲና የዴሞክራሲ ባህል ማለት አንድነትና ልዩነትን በመቻቻል ጥበብ ለሀገርና ለወገን የተሻለ ለውጥ ለማምጣት የሚከድበት ጎዳና ነው። በግማሽ ምዕተ ዓመታት የኢትዮጵያ አገዛዞች ታሪክ ውስጥ ኢሰፓ ለ17 ዓመታት፣ ኢህአዴግ ለ27 ዓመታት፣ ብልጽግና ለ4 ዓመታት በገዥነት ሲቆዩ የአካታችነትና የአሳታፊነት በርን ከርችመው ነው። ይህ አይነት አገዛዝ ጸረ ዴሞክራሲ ተብሎ ብቻ የሚቀር እንዳልሆነ ከኢትዮጵያ ተጨባጭ በርካታ ድምዳሜዎችን መዘርዘር ይቻላል። ድምር ውጤቱ የኢትዮጵያ ሀገራችንና የልጆቿን ህልውና ከጥያቄ ውስጥ እስከ ማስገባት ደርሷል። ከሀገርና ከህዝብ የበለጠ ምንም የለምና ሀገራችንን ከጥፋት ህዝባችንን ከእልቂት መታደጊያው ብቸኛው አማራጫችን የሽግግር መንግስት በአስቸኳይ መመስረት መሆኑን ወቅቱ ይናገራል። ሶስተኛ በሀገራችን ኢትዮጵያ እጅግ የተዛባና ፈር የለቀቀ የቅራኔ አፈራረጅ በስፋት ተንሰራፍቷል። መረን እየለቀቀ መጥቷል። ከቅራኔ አፈራረጅ ላይ የሚፈጠር ስህተት መፍትሄ የሚባለው የተሳሳተ እንደሚሆን የኢትዮጵያ ሁኔታ ቁልጭ አድርጎ ያሳየናል። እንዳለመታደል ሆኖ በኢትዮጵያ የተፈጠሩ የብሔር ብሔረሰብ ድርጅቶች የችግሮች ሁሉ ፈጣሪ የሆነው ጨቋኝ አገዛዝን ወደ ጎን ትተው ህዝብን ጠላት ብለው መፈረጃቸው አሳፋሪም ትልቅ ስህተትም ነው። ይህ ደግሞ የራሳቸውንም ዓላማና ትግል ከዴሞክራሲ መርህ ጋር እንዲጣረስ ወይም እንዲጋጭ አድርጓቸዋል። ሀገራዊ አመኔታን ማሳጥቷቸዋል። የኦሮሞና የትግራይ ጠባቦችን ጸረ አማራ ሆኖ መሰለፍን በአስረጅነት መጥቀስ ይቻላል። እነዚህ የቅራኔ አፈራረጃቸው መሳሳትና ትክክል አለመሆን ብቻ ሳይሆን መፍትሄ ብለው የወሰዱትና እየወሰዱት ያለው እርምጃ ራሳቸው ከብሔር ብሔረሰብ ታጋይነት ይልቅ ወደ ጄኖሳይድ ወይም የዘር ፍጅት ፍጻሜነት ቀይሯቸዋል። ይህ ተግባር አገዛዙን የሚጨምራልና የሽግግር መንግስት ምስረታውን የግድ ማለት ብቻ ሳይሆን በአጣዳፊ መሆን እንዳለበትም የግድ ይላል። አራተኛ ይህ በጎሳና በብሔረሰብ እየተቧደኑ ስልጣንን በወርተረኝነት መቀራመት አናሳ በሚባሉ ጎሳዎችና ቡድኖች ላይ እየደረሰ ያለው መዋጥ፣ መጨቆን፣ የሰነ ልቦና ጫና እንዲሁም ድፍጠጣ መዘንጋት በአስቸኳይ መቆምና መገታት ያለበት ሁኔታ ነው። ኢትዮጵያ የኦሮሞው፣ የትግሬው ወይም የአማራው አገር ብቻ እስክትመስል ድረስ በአናሳዎች ላይ እየደረሰ ያለው ጭቆና በስቷል፣ አስከፊም ሆኗል። እነዚህ አናሳ የሚባሉ ዜጎች ዴሞክራሲያዊ መብቶቻቸው ሊከበሩና እውን ሊሆን የሚችለው የዴሞክራሲ ስርዓት መሸጋገሪያ ድልድይ የሆነው የሽግግር መንግስት ሲመሰረት ብቻ ነው። አምስተኛ ኢትዮጵያ እየደረሱባት ካሉ በርካታ ጉዳቶች ውስጥ የሰብአዊ ሀብት ውድመት በግንባር ቀደምትነት ተጠቃሽ ነው። ዛሬ ሁሉም መንግስታዊና የግል ተቋማት በተንሰራፋው ዘረኝነት ሳቢያ በዘርና ጎሳ በሚመለመሉ ደናቁርቶች የተሞላ ነው። ከዚህ አይነት የሰው ኃይል ዓለም አመዳደብና አመላመል እድገትና ልማት ይገኛል ተብሎ አይታሰብም። ዴሞክራሲና የዴሞክራሲ ባህል በሁሉም የልማትና አገልግሎት ሰጭ ተቋማት ውስጥ መሬት እስካልረገጠ ድረስ ስራና ሰራተኛ የሚገናኙበት መንገድ ዝግ ነው። ችሎታ፣ ልምድ፣ ብቃት፣ ስነ ምግባር ብቸኛ መስፈርቶች አድርጎ ከማይጠቀም ተቋም ውድቀትን እንጂ እድገትና ልማትን ማግኘት አይቻልም። ዛሬ በሀገራችን ተጨባጭ ሁኔታ ስራና ሰራተኛ ድልድል ከደቡብ አፍሪካው አፓርታይድ በነጮችና ጥቁሮች መካከል ከነበረው ግንኙነት የተለየ አይደለም። ይህን ለመቀየር ዴሞክራሲ መንግስትንና ዴሞክራሲያዊ አሰራርን በአገሪቱ ማስፈን ጊዜ የማይሰጠው ጉዳይ ከሆነ ከራርሟል። የሽግግር መንግስት ምስረታን የግድ ከሚሉ በርካታ ሁኔታዎች ውስጥ የሰብአዊ ሀብት ላይ እየተፈጸመ ያለውን ግድያና ጭቆና ማስቆም የሚችል አሰራርን አዋላጅ ስለሚሆን ነው። ስድስተኛ በስልጣን ያለው ኮሎኔል ማን ነው? ምንስ እያደረገ ነው? የሚሉ ጥያቄዎች ሲነሱ የኮሎኔሉን መወገድና በሁሉን አሳታፊ የሽግግር መንግስት ምስረታን ወቅታዊነትና ተገቢነትን ያመለክተናል። ኮሎኔሉ በኢትዮጵያ ህዝብ ይሁንታ ወደ ስልጣን የመጣ ሳይሆን በባዕዳን ድጋፍና ግፊት መሆኑ ብዙ ተብሎበታል። በዚህም ኮሎኔሉ ጸረ ኢትዮጵያና ኢትዮጵያዊነት ሆኖ የተፈጠረ ነው። ኮሎኔሉ ዘረኛ ከመሆኑ በተጨማሪ መንግስታዊ መዋቅሮችን ለመንግስታዊ ሽብርተኝነትና ለጄኖሳይድ ወይም የዘር ፍጅት መፈጸሚያ ያደረ የሰውነት ባህሪውን አራግፎ የጣለ አውሬ ነው። ኮሎኔሉና አገዛዙ እንደፈጸሟቸው ወንጀሎችና የዘር ፍጅት ተግባራት ከሆነ 4 ዓመታት ቀርቶ ለአንድ ሳምንት በስልጣን መቀመጥ የማይገባው ልፍስፍስና አረመኔ አገዛዝ ነው። ኮሎኔሉ ለኢትዮጵያ የማይመጥን ወራዳ ነው። ሁሉን አሳታፊ የሽግግር መንግስትን ወቅታዊና አጣዳፊ ከሚያደርጉት ተጨባጭ ሁኔታዎች ከኮሎኔሉ ጸረ ኢትዮጵያ እና ጸረ ህዝብ ባህሪውና ተግባሩ የሚመዘዝም በመሆኑ ነው። አላዋቂ ሳሚ እንዲሉ ኮሎኔሉ ከሰሞኑ ወደ መድረክ ብቅ ብሎ የሽግግር መንግስት አገር ያፈርሳል እያለ ሲዛበት ያማል። እርግጥ ነው የሱን የኦሮሞማ ኢትዮጵያን ሊያፈርስ ይችላል። የኢትዮጵያውያን ኢትዮጵያን ግን ይታደጋል እንጂ አያፈርስም። ሁሉን አሳታፊ የሽግግር መንግስት ምስረታ በልመና ወይም በመለማመጥ ከማንም የሚገኝ አይደለም፣ በሁሉም ኢትዮጵያዊ የተባበረ መራር ትግል እንጂ። ስለዚህ እንተባበር፣ በህቡ እንደራጅ፣ እንታገል፣ ያለ ጥርጥር እናቸንፋለን።
መቼ ደስታ እንፈልቅ ለግል ደስታዬ በጅምር ቀረ እንጂ ውስጥ ምኞቴ መቼ ደስታ እንፈልቅ ለግል ብቻዬ በጅምር ቀረ እንጂ ውጥኑ ምኞቴ
የሚታየን ገደል ሲዘረዘር ተማርኩ የሚለው ክፍል በሀገር ውስጥም ሆነ በሀገር ቤት በሬሆይ በሬሆይ ሁኔታ ውስጥ መገኘቱና በተክለሰውነትም መያዙ ግልጽ ሆኖ ያለ ነው። ይህ ሁኔታ ረጋ ላለ ውይይትና ምርምር አመቺ እድልን አይሰጥም። ስሜትና ጮርቃ ድምዳሜ ይነግስና ገንቢ ስና ማሳሰቢያ ራሱ በክብረ ነክ ደረጃ የሚወገዝ ይሆናል። የሚፈራ ካለ ጫጫታው አፍን ያዘጋል ብንልም ስህተት አይሆንም። በቅድሚያ ወያኔን ያዳከመውና ወደ ቀውስ የከተተው የህዝብ ትግል ነው። ይህ ደም የተገበረለት መራራ ትግል የአንድ ወይም የሁለት ሰው ወይም ቡድን ትግል ውጤት ተደርጎ መወሰዱ የመጀመሪያ ስህተት ይሆናል። ይህ የታሪክ ብረዛ ያውም የሞቱትና ዋጋ የከፈሉት ሞተው ሳያልቁ የህዝብን ድል ለግለሰቦች በመስጠት ሂደቱን ለህዝብ ሚናና ድምጽ ቀሚያ አዘጋጀው። ተገኘ የተባለውን ለውጥ ምክንያቱና አምጪው የህዝብ ድል መሆኑ እስከታመነ ድረስ የህዝብ ትግልና ፍላጎት ደግሞ የወያኔን አገዛዝ ለማስወገድ እንጂ እድሳት ጥገና አድርጎ በአዳዲስ ሹሞች ስር ለማስቀጠል አለመሆኑ ሊካድ የሚችል አይደለም። ኢህአዴግን አጠናክሬ አስቀጥላለሁ፣ የሽግግር ሂደት አይታሰብ የሚባለውና የግለሰብ ተክለሰውነትና አምባገነን ዝንባሌ የሚሰምንበት ጊዜ እንዲመጣ ከሰዎቹ ውጪ ማንም አልፈለገም። ሁሉን አቀፍ ሽግግር ሂደት ተባለ እንጂ ግለሰብ አሸጋጋሪ ይሁንልን በሚል ህዝብ አልተሰዋም። የኢትዮጵያን ውስብስብ ችግሮች በጋራ በተከነ ውይይት የሚመለከታቸው ኃይሎችን የሀገር ሽማግሌዎች ሁሉ መፍትሄ መሻትና ወደ ዴሞክራሲያዊ ሽግግርና መንግስት ማምራት ይገባል እንጂ የታገልነውን ጭራቅ ነፍስ ዘርተውበት
በአዲስ ጭምብል ይቀጥል ዘንድ የፈለገ ኃይል ወይም የህዝብ ወገን የለም። የሹሙ መዘዝ ገደሉ የህዝብን ፍላጎትና ጥያቄ በኔ አውቅላችኋለሁ ረግጦ የራሱን የስልጣን መሰረት ለመጣል መነሳቱ ነው። የሽግግር ሂደት አይኖርም ሲል የሚያጨበጭቡ ምሁራን ጭራሽ የተደናገሩና በአድርባይነት የኢትዮጵያን ጥቅም አሳልፈው የሰጡ ብቻ ናቸው። ቀውስ የተፋፋመበት ወያኔ በኃይለ ማርያም ደሳለኝ ጊዜ የእስረኛ መፍታት የማዕከላዊ መዝጋት ወዘተ እርምጃዎችን ያበሰረ መሆኑን አልዘነጋንም። አዲሱ ሹም ለፕሮፓጋንዳ ያህል ጥቂት እስረኞችን ፈቶ እነሆ ብዙ ሺዎች አንዳቸውም ያልተፈቱ የኢሃፓ እስረኞችን ጭምር እንደታገቱ አሉ። ለወያኔ ወንጀለኞች አመቺ የምህረት አዋጅ በፍጥነት ሲታወጅ ረህዝ የሆኑትን አዋጆች ማንሳቱ ላይ ግን የኤሊን ጉዞ ይዘዋል። ኢትዮጵያዊነትና የኢትዮጵያ አንድነት ተገቢ ቦታቸውን እየያዙ ሲመጡ ይህን የሚቀለብሱ አንድነትን የሚጻረሩ ታሪካቸው ጸረ አማራ ጸረ ኢትዮጵያነት የሆኑትን ቡድኖችና መሪዎች ማቀፍ መሾም ማክበር ማስቀደም ከስራው ላይ እየዋለ ነው። አማራና ክርስቲያንን በሚንጫ ያለን ባለጌ የክብር እንግዳ ብሎ መርዙን እንዲረጅ መፍቀዱ ለውጥ ተብሎ ሊመሰገድ ይቅርና አስፈሪና አሰቃቂ መባሉ ነው ተገቢው። የትግራይ ካርታ የተሰረቁ የጎንደር ወሎ መሬቶችን እንዲጠቀልሉ ያደረጉና የግንጠላ ጸረ አማራ መርሃ ግብርን ያረቀቁትን ሳይቀሩ ወደ ወያኔ ጠረጴዛ ተጋብዘው የመጪው ሴራ ተካፋይ ሆነዋል። አዲስ አበባ ላይ የተቃጣው የነዋሪውን መብት የሚገፍ እርምጃ ሌላ ምሳሌ ነው። የአንድነት ኃይሎች የሚገለሉበት የሚዳከሙበት ሁኔታ እየተመቻቸ እንዳለም ኢሃፓ ራሱ መሰከረ ነው። በርግጥም ያለው ሂደት አማካሪዎች አሜሪካኖች ገንዘብ ሰጪዎች አረቦች በመሆናቸው ህዝብን በግራ ቀኝም ሊያደናግሩና ውል ሊያስተቱት የሚችሉበትን እድል አግኝተዋል። አቅል አሳጥተውናል ብንል ማጋነን አይሆንም። በሐሰት አጉል ተስፋን እሽሩሩ ባዮች አድርገውናል። አገራችን ለአደጋ ስትጋለጥና መብታችን በጠራራ ፀሐይ ሲነጠቅ ምላሻችን ማጨብጨብ መሆኑንም በምጸት ታዝበናል። ምን ነካን ቢያሰኝ አያስገርምም። ገደሉ ብዙ ነው። የአዲሶቹ ሹሞች አመጣጥ ራሱ ገደላ ገደል ነው። ብዙዎች እንዲነሳ ባይፈልጉም ህዝብ ያልመረጣቸው ያው ኢህአዴጎች ተሹመውብናል። ሹም የምንላቸውም ለዚህ ነው። የኛ አይደሉም። በባዕድና በወያኔው መዋቅር የተሾሙብን የተሰየሙብን በመሆናቸው ነው። በህዝብ ፍላጎት መሰረት ስልጣን ለህዝብ ሊያስረክቡ ቀርቶ በእኛው ምርጫ ከፈለጋችሁ ተሳተፉ፣ አለበለዚያ ግን ሁሉን አቀፍ የሚባል የሽግግር ሂደትም ሆነ የዚህ ውጤት መለያ የሚሆን የሽግግር መንግስት አይቋቋምም ብለውናል። በድፍረትና ህዝብ ንቀት ኢትዮጵያ ኢትዮጵያ የሚሉትም ማራኪ ንግግርና መደለያ እንጂ በተግባር በተጨባጭ የሚወስዱት እርምጃ ግን አገራችንን ለግንጠላና እርስ በርስ ፍጅት እያመቻቸ ያለ ነው። የወያኔን ዘረኝነትና የበላይነት በሌላ የበላይነትና ዘረኝነት ለመተካት ህዝብ ምንም ፍላጎት የለውም። በኢትዮጵያ በሞላ እየተካሄደ ያለው አሰቃቂ ግድያና የጭካኔ አሳፋሪ ትርኢት የወያኔ ህገ መንግስት ተብዬ እኛ ህገ ወያኔ የምንለው ውጤት ነው። ከፋፋይ ክልሎች በዘፈቀደ የተደረጉ የድንበር ውሳኔዎች፣ በአጠቃላይ ህዝብን እርስ በርስ ግጭት ለመወጠር የተደረገው ዜራ፣ በወያኔ ቀስቃሽነት የተጫሩ ጦርነቶች፣ በተለይም አማራውን ለማጥፋት የተካሄደው ጥቃት ሶማሌና ኦሮሞዎችን፣ ጌዲዮና ኦሮሞን፣ ገሬና ቦረናዎችን፣ በሻካ ሻሸመኔ ቤኒሻንጉል አካባቢ እየታየ ያለው አሳፋሪ ክስተት ሁሉ የወያኔ ህገ መንግስት ተብዬ ፖለቲካ ውጤት ነው። የወያኔ ጸረ ህዝብ ህጎች ይሻሩ ይወገዱ አለ እንጂ ህዝብ የወያኔን ህገ መንግስትና መዋቅር የሚያስከብር ሂደት ይምጣልን ሲል ደሙን አላፈሰሰም። ሌላ ገደል በህዝብና በአገዛዙ መሃል። ወያኔ ዛሬም በስልጣን ላይ እንዳለ ምንም ጥርጥር የለውም። ተዳክመዋል፣ እሰየው። ግን የቆሰለው አውሬ አልተጨረሰም። ወያኔዎች አሁንም ከፍርድ በመቅረብ ፈንታ ይሾማሉ። ተባረሩ የተባሉት አሁንም የወር ደመወዛቸውን መውሰድ ብቻ ሳይሆን ወደ መስሪያ ቢሮአቸውም ይገባሉ። ለፍርድ መቅረብ ያለባቸው ወንጀለኞች ሽፈራው ሽጉጤ፣ ሬድዋን ሁሴን ወዘተ ተሾሙ እንጂ ታስረው ለፍርድ አልቀረቡም። እቴጌ ሙስና በዝርፊያ ቦታ ተሾማለች። ወያኔዎች ፈርተው መቀሌ መሸጉ የሚል ያስተዘ ዜና ለህዝብ ሲሰራጭ ወያኔዎች እንዲያውም ያለውን ሁኔታ ሊቀለብሱ መቻላቸውን ሹሞቹ ራሳቸው እያመኑ ናቸው። ወደ ህዝብ ፊታቸውን አዙረው ከግርግር ውጭ የረባ የህዝብን ድጋፍ ለማግኘት ከመጣር ፈንታ አደጋ መጥቶብናል መልእክቶችን ወደማይሆኑ አቅጣጫዎች አዲሱ ሹም መላክን መርጦ ይገኛል። በሽግግር ሂደት ሁሉን አስተባብረን ለሀገራችን ችግሮች መፍትሄ እንፈልጋለን በማለትና ለዚህም በመዋደቅ ፈንታ የቡድንና የግለሰብ ስልጣን ለማጽደቅ የያዙት ጥረት ወደ ገደል እንጂ ትርጉም ወዳለው ለውጥ የሚወስድ ባለመሆኑ የከል መልበሻውና ከንፈር መጠጣው ጊዜ ሊመጣ ዳርዳር እያለ ነው። ይህን ገንቢ አቋም በመያዙና በተለይም የሀገራችንን ሉዓላዊነት እናስከብር ብሎ በመጽናቱ የሀፓን አገልግሎት አጥቆት በሚል የተወሰደው ውሳኔ ከትግላችን የሚያግደን ሳይሆን በቆራጥነት የሚያስቀጥለን ነው። አዲሱ ሹም ታሪክ በርዞ ሊያጠቃን የሞከረውንም ህዝብ ታሪክ አረሳምና የሰማት ደም ላይ ሲቀለድ ዝም የሚል አይደለምና በአግባቡ እየታገልንና እያጋለጥነውም ነው። ሁሉን አቀፍ የህዝብን ፍላጎት የሚያሟላ ሂደትን አሽቀንጥሮ መጣልና የህዝብ አለኝታ ሆነው የባጁትን አገር ወዳድና ኢትዮጵያዊ ኃይሎችን ለማግለል የሚደረገው ጥረት ሌላው ሊማሊሞ ነው። ተገዝመን ወቀሳ ብቻ ሳይሆን ምን መደረግ አለበትንም አስረድተናል። ችግራችን በአራት ክፍል ሂሳብ ቀመር መፍትሄ የሚያገኝ አይደለም። ወንጀለኛና ነፍሰ ገዳዮችን ለመታደግ ፍቅር ፍቅር ብሎ ማፈሪያዎችን ማስጮህና ማዘፈንም ለኢትዮጵያ ፋይዳ የለውም። ያው የጎዳና አዙሪት ውስጥ ገብታችሁ ቀጥሉ ነው ዋናው መልእክቱ። ስር ነቀል ለውጥን ተቃውሞና የሌለውን ይዘት በመስጠት አስጠልቶ የጠላነውን አገዛዝ ማደሱና ማስቀጠሉ መፍትሄ አይደለም። ለሀገራችንና ለህዝባችን ስንል የገበርነውን ደም ለሁለት ፊደሎች ሰጡ የሚለን ይሹም ስለ ሽግግር ሂደት ያለው ግንዛቤ የተሳሳተ በመሆኑ የተሻለ ግንዛቤ ይይዝ ዘንድ ታሪክንም እንዳይበርዝ ሰማዕትንም እንዳይሰድብ ስንመክር ወራት አልፈዋል። ሹሞቹ ጆሮአቸው ጭብጨባና ሰቅጣጭ ውዳሴ ብቻ እንደሚሰማ በአሁኑ ጊዜ ደምድመናል። አውቆ የተኛን ቢጠሩት አይሰማም ሳንል፣ በስድባቸው ሳንቀየም፣ በሚወስዱት እርምጃ አዝነን ሳንርቅ ለሀገራችን የሚበጀውን በተደጋጋሚ በየመንገዱ ጠቆመናቸዋል። ያሉትንም ገደሎችና በዚያውም ሳሩ የደረቀና የተወለገ ያው የወያኔ ድርቅ መሆኑንም አሳስበናቸዋል። እስካሁን ጆሮ አልሰጡንም። ወያኔ ጆሮ እንዲሰጡን ሲያስገድዳቸው ግን ሰዓቱ ያለፈ መሆኑ አይቀርም። በሚመጣው ለቅሶና ሽንፈት ያው እንደምንገምተው ኃላፊ ሊያደርጉን የሚነሱ እንደሚኖሩ ብንጠብቅም ከወዲሁ ግዳጃችንን ተወጥተናል። አሳስበናል፣ አስጠንቅቀናል፣ ገደሉን እባካችሁ እዩት ብለናል። የሚያስጎመጅ ሳርም የለም አይናችሁን ክፈቱም ብለናል። ከዚህ በላይ የሚጠበቅብን የለም። በቂ ኃይልና ጦር አለን ስለሚሉም የምንልክላቸው ጦር የለም። የላችሁም ብለው የዛሬ 10 ዓመት ያስወገድናቸውን ለመለስ እንስገድ ያሉ አንጃዎችን ሊያጥፉ ሲመርጡም ይሁንላችሁ ብለናቸዋል። የወያኔን ድልና ማንሰራራት ባንፈልግም ሊሆን የሚችልበትን ሁኔታም ጠቁመናቸዋል። ጆሮአቸው ላይ ተኝተው አልሰማም ካሉና በራሳቸው ተክለ ሰውነት ከተከሩ ግን ማረጃው የለንም። ህዝባችን ነቅቶ አገሩን እንዲጠብቅ ኢትዮጵያን አሳልፎ ለጥፋት እንዳይሰጥ መምከራችንን ግን መቼም አናቋርጥም። ጸረ ወያኔ ትግላችን ይፋፋምና ይቀጥል። ኢትዮጵያ በዘረኞችና ገንጣዮች አትቸነፍም። ከገደሉ ለመራቅ በወያኔ ላለመቸነፍ አዲሱ ሹም ያልደበት ሁኔታ በጣም አነጋጋሪ ሆኖ መገኘቱ በደጋፊዎቹ ጭምር እየተነሳ ያለ ጉዳይ ነው። ወያኔዎች በቁጥጥር አስገቡት በየቦታው ህዝብ ሲፈጅና ሲያልቅ ከባዕድ ሀገር የመጡ የጥላቻ ቃልቾች ሲባርቁ ያዲሱ ሹም ምን ነው ድምጹ ጠፋ? ወያኔ ወደ የበላይነት ቦታው በለሆሳስ ተመለሰ? መሰል ጥያቄዎች እንዳሉ ሆነው መደረግ ያለበትን አሁንም ቢሆን ማመልከቱ በጎ ይመስለናል። በቅድሚያ ወያኔ ባጠመደብን ፈንጂዎች በየቦታው ህዝብ በእርስ በርስ ግጭቶች እየደማና እየሞተም ነው። ያውም ባስተካካይ ሁኔታ ይህን ክስተት በእንጭጩ ለማስቆም የወያኔ ስርዓት ይወገድ የሚለውን የህዝብ ድምጽ አልሰማ ብሎ አዲሱ ሹም ለቀውሱ የበኩሉን አስተዋጽኦ አድርጓል። ይህን ቀውስ ተገቢውን ቦታ ሰጥቶ ማድረግ ይገባ የነበረው ግጭቶች ባሉበት ሁሉ የሀገር ሽማግሌዎችን፣ የሃይማኖት መሪዎችን፣ የሲቪክ ማህበራት ተወካዮችን፣ የሚመለከታቸው ቡድን ድርጅት ተወካዮችን ወዘተ ሰብስቦ መፍትሄ መሻት ነበር። የራሳቸውን ህግ ጥሰው ወታደር ለማስተማራት ወይም ወያኔ አገሪቱን ሲያምስ ዝም ብሎ ከማየት መወሰድ ያለበት የሰላም እርምጃ ለማንም ግልጽ ነው። በሁሉም መስክ ለአዋቂዎችም ሳይቀር መደስኮር ወዳጁ ሹም እንዴት ጭራሹን ጸጥ ይላል? ወጣም ወረደም ግን ዛሬ አብዩ ትኩረት የእርስ በርስ ግጭቶችን ማስቆም መሆኑ ግልጽ ነው። በዚህ መስክ አዲሶቹ የለንም አላየንም አልሰማንም ሲሉ መታዘብ ግን ሊቀርብን የሚመረጥ ነው። የመለሰን ሙት ዓመት ማክበር ሳይሆን የወገኖቻችንን መገደል ለማስቆም ቅድሚያ መስጠቱን በተገባ ነበር። ቀደም ሲልም የዚህ አይነት ግጭቶች መከሰት ሊታይ ሊከሰት ይችል በነበረበት በሀገር ቆይቶ ጉዳዩን ሳይፈነዳ ማስቆም ሲገባ መፍትሄ መፈለግ ሲገባ ሹሙ ኢሱ ኢሱ ማለትና ወደ አሜሪካ ተጉዞ በጭብጨባ መሞቀን ፈልጎ ሲባዝን መክረሙን ማንም ዛሬ ደግፎ የሚነሳ የለም። የሹሙ ኃላፊነት የህዝብን ደህንነት መጠበቅና ለብይ ችግሮች መፍትሄ ለመስጠት መዋደቅ ሲሆን ይህ አልተደረገም። አሁንም ምላሻቸው ጸጥታ ነው። የወያኔ የመበጥበጥ ተልዕኮ ተጧጡፎ እየቀጠለ ነው። የኃይሉ እርምጃ ይቅርና በሰላሙ መንገድ መፍትሄ በቅድሚያ ይፈለግ እንላለን። የወያኔ የብጥብጣ ስምሪት ባጭር ይቀጭ እንላለን። የፈሩት ይደርሳል የጠሉት ይወርሳል እንደተባለው አይሁን ባይሆን ያልነው እየሆነ ስጋታችንን ጨምሮብናል። ወያኔ ቁስሉን ልሶ እንዳያንሰራራ የህዝብ ፍላጎት የሆነውን የሽግግር ሂደት በአስቸኳይ እንጀምር ብንል ሰሚ ጠፍቶና የግል ስልጣን ተፈልጎ የወያኔ ህግ ህገ መንግስታችን ተብሎ የወያኔውን ፍጡር ኢህአዴግን እናድስና እናስቀጥላለን ተብሎም ለወያኔ አመቺ ሁኔታ ተፈጥሮለት እነሆ የበላይነቱን ይዞ ያንሰራራ ተነስቷል። የፈራነው የድል መቀማት የጸያፉ ስርዓት መቀጠል እውን ሊሆን ቀና ቀና ብሎብናል። ለመለስ ሙት ዓመት ተጎትቶ የተወሰደው አዲሱ ሹም ቁመናውም ሳይቀር ሽንፈትን አመላካች ሲሆን መሄድ የነበረበት ድሬዳዋ፣ ጅጅጋ፣ ጌዲዮ፣ ቴፒ ወዘተ ለመሆኑ ምንም ክርክርን የሚጠይቅ አይደለም። በበላበት ይጮሃልን ነው እያየን ያለ ነው። ለዘላቂ ጸረ ወያኔ መፍትሄው ደግሞ ሁሉን አቀፍ የሽግግር ሂደት ይጀመር ያልነው ሰሚ ባያጣና የአዲሱ ሹም ቡድንና አጫፋሪዎች የሽግግር ሂደት አያስፈልግም ብለው የገለማ ጫጫታቸውን ባያሰፍኑ ኖሮ ዛሬ በአስቸኳይ መጀመር ያለበት እንቅስቃሴ ሁሉን አቀፍ የሽግግር ውይይትን መጀመር ነበር። አሁንም ይህ መደረግ አለበት። ሁሉን የፖለቲካ እስረኛ መፍታትና ጸረ ህዝብ አዋጆችን መሻር ከምንለው ጋር ጊዜ የለንም ወዘተ ምክንያቶች በደርግም በመለስም ሲባሉ የሰማናቸው ማደናቀፊያዎች ስለሆኑ ማንም ጆሮ የሚሰጣቸው አይደሉም። ለኢትዮጵያ ህልውናና አንድነት አሉታዊ ሚና ያላቸውን ወይም እንደ ድርጅት ሲቆጠሩ የአንድ እጅ ጣት የማይሞሉትን ጋብዞ ማንጫጫቱን ትቶ ሚዛንና ክብደት ያላቸውን ኢትዮጵያዊ ድርጅቶችን በሂደቱ ለማሳተፍ ጥረት ቢደረግ የተሻለ ይሆናል እንላለን። ይህ ግን አልተደረገም። አዲሱ ሹምና ቡድኑ በዙሪያው እየተሰበሰቡ ያሉት የአሶሳ በደኖ ነፍሰ ገዳዮችን፣ የደርግ ሽብርተኞችን፣ አማራና ክርስቲያንን በሜንጫ ባዮችን መሆኑ በይፋ ታይቷል። ወያኔ የመጣበትን የህዝብ ቁጣ ተኝቶ አያሳልፍም። ቢያደባም አልሞተም ላልነው ሁኔታውና ቀጣዩ ክስተት ሚስጥር ስላልሆነ ከግርግሩ ጠርዝ ከጫጫታው ጎን ወገን ሳሩን ሳታይ ገደልኮ አለ ብለን ለማሳሰብ ጠረና በጥብቅና በመረጥ ያወገዙንና ለሹሙ የሰገዱና ያጨበጨቡ ጥቂት አልነበሩም። ቁጥራቸው ዛሬ በተጨባጭ ሁኔታ ቢቀንስም ጠፉ ተነኑ ማለትም አንችልም። ሃይማኖትን መሰረት ያደረጉ ክፍሎች ሹሙን በዚህ ብቻ ደጋፊ ናቸው። የወንጀለኛውን ታምራት ላይንና የኮሎኔል ጎሹን ጩኸት ያጤኗል። ጸረ ህዝብ አዋጆችን ለመሻር ሆነ ሁሉን የፖለቲካ አስፈኞች ለመፍታት ሙስና ያቆሸሻቸውን ወያኔዎች ለማሰርና ገንዘባችንን ለማስመለስ ለመጣፍ የወያኔ ኢህአዴግን ስርዓት የሚነዱ ወሳኝ እርምጃዎችን ለመውሰድ ጊዜ ነበር አልፏልም። የኛው ፓርላማ ተብየ ተቋም ለወያኔ ወንጀለኞች ምህረት የሚያሰጥ ህግ ሲያወጣ ይህን ሁሉ ያደርግ ዘንድ ያው መታዘዝና ማድረግ ይችል ነበር። ያልሆነው አዲሱ ሹምና ጓደኞቹ ለመሰረታዊ ለውጥ የመጡ ሳይሆኑ ስርነቀል ለውጥ ትግል ያደናቅፉ የተመረጡ በመሆናቸው ያለውን ግፈኛ ፍራት በተወሰነ ደረጃ ጠግነው ሊያስቀጥሉ የተነሱ በመሆናቸው ነው። ሹሞቹ ራሳቸው በተደጋጋሚ የነገሩን የተናገሩት በመሆኑ አልሰማ ያሉት ጆሮዎች ይወቀሱ እንጂ አላወቅንም ነበር ማለቱ የሚያዋጣ አይሆንም። የሽግግር ሂደትና የሽግግር መንግስት ምስረታ አማራጭ የላቸውም። የወያኔን አገዛዝ ከነቁስሉና ግፉ ልንቀጥል ፈላጊ እስካልሆን ድረስ። ለዚህም ነው አዲሱ ሹም ዛሬ የተያዘውን መንገድና ምርጫ ትቶ በህዝብ ፍላጎት መሰረት መንቀሳቀስ መወሰን ማበር ማስተባበር ቢመርጥ የተሻለ ይሆንለታል የምንለው። ሹሙ በማያውቀው ታሪክ ሊዘልፈን ሲሞክር የተደመጠ በመሆኑ እሱም አጫፋሪዎቹም የተመክሮን ድምፅ ያዳምጣሉ የሚል ከባድ ግምት ባይኖረንም መባል ያለበትን አስመዝግበን መገኘቱ ታሪካዊ ብሔራዊ ግዳጃችን ነው። ሁሉም የፖለቲካ እስረኞች ይፈቱ። ጸረ ህዝብ አዋጆች ይሻሩ። የሽግግር ሂደት ሁሉን አቀፍ በሆነ መንገድ ይጀመር። ኢትዮጵያዊነት የበላይነቱ ይጠበቅ። ከሁሉም በፊት ግን ወያኔ የጫረውን የደም መፋሰስ ለማስቆምና የጠባብ ጽንፈኞችን እንቅስቃሴ ለመግታት ትኩረት ሰጥቶ መንቀሳቀስ የግድ ይሆናል። ለአረመኔው መለስ ዜናዊ ሞት ራስን ከመድፋት የሚቀድም ግዳጅ ነው። ይህን ስንል አዲሱ ሹምና ጓደኞቹ የተኩራሩበት የበላይነት እየተነነ መሆኑን ስተንም አይደለም። ወያኔ ቀስ በቀስ ቁስሉ እያገገመ በገዋ ላይ ተንሳፎ ሲቧርቅ የከረመውን ሹም ወደሚፈልጉት አዘቅት ሊያወርዱት መድረሳቸውን ሁሉም ዜጋ ሊገነዘበውና የወያኔን የበላይነት ለማክሸፍ መነሳት ይገባዋል እንላለን። ወገንን በመጨፍጨፍ ግን የወያኔን እቅድ እናሟላለን እንጂ ፋይዳ አናገኝም። ጥላቻና ድፍረታችን ወያኔን በማስወገድ ላይ መሆን አለበት። ወያኔን ስንል ሁሉን የትግራይ ተወላጅ ከወያኔ አንድ አድርጎ መነሳቱም መደምደሙም ስህተት መሆኑን መገንዘብ አለብን። የህዝብ ድጋፍን ያጣ በስልጣን ሊቀመጥም ሊቆይም የሚችል አይደለም። የህዝብ ድጋፍ ደግሞ ከግርግር ድጋፍና ከመንጋ ሃይሃይታ የተለየ ነው። በመሆኑም የሽግግርን ሂደት በማስፈን የህዝብን ዘላቂና ጽኑ ድጋፍ ማግኘቱ ላይ ቢተኮር ይጠቅማል ብለን እንመክራለን። ከገደሉ አፋፍ ላይ ነን። ወደ ኋላ ጎትቶ ሊያድነን የሚችለው የህዝብ ክንድና የህዝብ ድጋፍ ብቻ ነው። ኃይል የህዝብ ነው እንዲሉ ወደ አምባገነንነት መጓዙ ለወያኔ ያመቻል? አይሳካም፣ ግን ህዝብን ያርቃል። ጸረ ወያኔ ትግላችን ሳይደናቀፍ ይቀጥል። ህዝባዊ መንግስት ለኢትዮጵያ ህዝብ።
Like a little child
በጅምር ከረንጂ ውጤኑ ምኞቴ መቼ ደስታ ፈለቁ ለግል ብቻዬ በጅምር ከረንጂ ውጤኑ ምኞቴ ሁሉም እንደሳው እንዳቅሙ እንዲሻሻል በሰዎች መካከል እሳይኖር ልዩነት ባይገባሽ ነው እንጂ ነበር የኔ ምኞት